የሮም ምሽት ህዳር 28 2015 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመረ። ከአሁን ሰዓት ጀምሮ ወደ እናንተ ከምናደርሳቸው መሰናዶች መካከል ጥቂቶቹን እናስተዋውቃችሁ።
ካርሎስ እና ሮናልዶ ሮናልዶ ካርሎስ ይለኛል። ትልቁ ሮናልዶ የብዙ ሰዎች ትልቅ አይከሎች ናቸው እና የኔ ትልቅ አይከሎች ናቸው። ለመሰለክ ጠንክሮ ሰርቶ ትልቅ ደረጃ ደረሰን ሰው አይቶ መስለፍ እሱ ራሱ ትልቅነት ነው።
የሰማችሁት ታዳጊ ዳግማዊ ቴድሮስን ነው። እሱና አባቱ ለየት ያለ ካለማንጫ ጋር የተያያዘ ታሪክና ስሜት አላቸው። ይህንን በተመለከተ በትላንትናው ምሽት የጀመርነው መሰናዶ ዛሬም ይቀጥላል። እሱን እንግዳ አድርገናል። በከዚህ በዘለለ ደግሞ የምሽቱን አብይ ሰዓታችንን የሚወስደው የውጭ ሀገር ትምህርት እድል አግኝቶ እንዴት መማር ይቻላል፣ እንዲሁም ደግሞ እዚህ ዩናይትድ ስቴትስ ሆነ ወደ አውሮፓ ሀገራት ከተጓዙ በኋላ ማድረግ የሚችላቸው ነገሮች ምንድን ናቸው እንደ ተማሪ ማለት ነው። እሱን በተመለከተ በስልክ መስመራችን ላይ እንግዳ አስቀምጠናል። በሱ ዙሪያ የምንወያይ ይሆናል። ከኛ ጋር ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ነው። አብራችሁ ሁኑ። በየአመቱ 150 ሺህ የሚሆኑ ተማሪዎች ከከፍተኛ የትምህርት ተቋማት እንደሚመረቁ የተለያዩ ጥናቶች ያመለክታሉ። እነዚህ ተማሪዎች ታዲያ በተለያዩ ምክንያቶች ለከፍተኛ ትምህርት ከሀገር ውጪ ተጉዘው መማርና እንዲሁም ደግሞ ህይወታቸውን ማስተካከል ይፈልጋሉ። ታዲያ በውጭ ሀገር ትምህርት ተምሮ ስኬታማ ለመሆን ምን ያስፈልጋል በሚለው ዙሪያ የራሷን ተሞክሮ ታጋራን ዘንድ ወጣት ዶክተር ውብርስት ተስፋዬ ጋብዣለሁ። ወጣት ዶክተር ውብርስት ተስፋዬ በዓለም አቀፍ ደረጃ ትልቅ ክብር ከሚሰጣቸው ዩኒቨርሲቲዎች ውስጥ ወይም ደግሞ አይቪ ሊግ በመባል ከሚታወቁት መካከል በአንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ህግ ተማሪ ናት። በጋቢና ቪኦኤ መሰናዶ ላይ በዚህ ምሽት እንግዳችን ሆናለች። ዶክተር ውብርስት እንደምን አመሸሽ?
ሰላም ኤደን፣ ደህና መሸሽ።
በእርግጥ አንቺ ያለሽበት ቦታ ላይ ከኒውዮርክ ነው ያለሽው፣ እዛ ጠዋት ነው ግን መሰናዷችን የሚተላለፈው ምሽት ላይ ስለሆነ ነው እንደምን አመሸሽ ብዬ የጀመርኩት። እንዴት አደርሽ ብለሽ አልነበር?
አዎ፣ አይ ልክ ነው፣ ችግር የለም፣ ጠዋት ነው እዚህ። ያው ልክ ነሽ፣ ግን እረዳሻለሁ። እንዴት አደርሽ?
እግዚአብሔር ይመስገን። እናመሰግናለን ጥሪያችንን አክብረሽ ስለተገኘሽ። ይህንን ከአንቺ ጋር የሚኖረን መሰናዶ በተመለከተ ምን እንጠይቅላችሁ? በዩናይትድ ስቴትስ የምትገኝ ወጣት ዶክተር ጋብዘናል ብለን ፌስቡክ ገጻችን ላይ ትላንትና ምሽት ለጥፈን ነበረ። እጅግ በጣም በርካታ ጥያቄዎችና አስተያየቶች ናቸው የመጡት፣ አድናቆትም ጨምሮ ማለት ነው። ስለዚህ የመጀመሪያ ጥያቄያችንን ከአድማጮች እንጀምርና እስቲ እሱን ሰምተን ከዛ እሱን በመመለስ እንጀምራለን።
አሁን በጋሌ ቡቼ ሰዳ በኢንጂነሪንግ ጋር ነጻ በሆነ መንገድ በውጭ ማግኘበት ሁኔታዎች ካሉ ብዬ ነው። እና በምን መልኩ ነው ያንን ማሳካት የሚችለው የሚለውን የመጠየቅ ያህል ነው። ለምሳሌ በዋተር ኢንጂነሪንግ ላገኝ የሚችልበት ሁኔታዎቹን ካሉ ምስር ሀሳባችን ሊሰጡ የሚል አሳስላለኝ ና ያቅረው።
ኦኬ፣ እሺ፣ አመሰግናለሁ። ያው እኔ ጥያቄ የማቀርበው ምናልባት ይህን እድል እንዴት ታገኝ ይቻለች፣ እኛስ እንዴት ነው ይህን እድል ማግኘት የምንችለው? አሁን እኛም ዶክተር ውብርስት ባለችበት ሀገር ወይም በሌላ ሀገርም ቢሆን እንዴት ነው ማግኘት የሚቻሉ? ብዙ ጊዜ አሁን አፕላይ ያደርጋለሁ እኔ፣ ግን እነዛ ሊንኮች ምን ያህል ታማኝ ናቸው? አሁን ብዙ ጊዜ ይወጣሉ፣ ግን እንትን ሴሌክቲ ላይ ወይ የራሴ አፕላይ አደራረግ ስህተት ይኖርበት ሊሆን ይችላል። እሱን ማወቅ ስለፈለኩ ነው።
እንግዲህ ዶክተር ውብርስት እንደሰማሹ የመጀመሪያው ቦጋለ ሳዳና ሁለተኛው ደግሞ የሻምበል ታዬ አዲሱ ናቸው። ሌሎችም እንዲሁ ስልክ ደውለን አስተያየት የሰበሰብናቸው ነበሩ፣ ግን ይሁንና ጥያቄዎቹ ተመሳሳይ ስለሆኑ ነው ያላቀረብናቸው ሰዓት ለመሻማት ያህል። ሁሉንም ተሳታፊዎቻችንን እናመሰግናለን። ጥያቄዎቹ ጠቅለል ሲደረጉ ነፃ የትምህርት እድል ማግኘት የምንችለው እንዴት ነው? በተለይም ደግሞ ትክክለኛና ሕጋዊ የሆኑ ሊንኮችን የስኮላርሽፕ ወይም ደግሞ የነፃ የትምህርት እድል ሊንኮችን እንዴት መለየት እንችላለን ነው የሚለው ዶክተር ውብርስት።
እሺ ኤደን፣ በጣም አመሰግናለሁ። ይሄ ጥያቄ እኔም ከተለያየ ቦታ ብዙ ሰው የሚጠይቀኝ ጥያቄ ነው። እዚህ ፌስቡክ ላይም ሊንክድን ላይም ብዙ ሰዎች ይጠይቁኛል እና ዋናው ነገር ትክክለኛ መረጃን ማግኘት ነው። ሁሉም ዩኒቨርሲቲዎች በአሜሪካም ሀገር በአውሮፓ ሀገራትም ያሉ ዩኒቨርሲቲዎች ስላላቸው የትምህርት ፕሮግራም የማስተርስ ቢሆን የፒኤችዲ ቢሆን ወይም ደግሞ ቀጥታ ከሃይ ስኩል ከጨረስም በኋላ የምንገባበት አንደርግራጁዌት ዲግሪም ቢሆን ያላቸውን ፕሮግራም በዝርዝር በዩኒቨርሲቲዎቹ ትክክለኛ በሆነ ድረገጽ ላይ የፕሮግራሞቹ ዝርዝር መረጃ ለመግባት ከተማሪዎቹ የሚጠበቀው ስኮላርሺፕ በምን አይነት መልኩ እንደሚሰጡ በጣም ብዙ መረጃዎች ግልጽ ሆነው ይቀመጣሉ። ግን እነኚህን መረጃዎች ለማግኘት ሰው ሰርች ሲያደርግ ወይም ኦንላይን ሲሄድ እነዛ መረጃዎች ጋር እስኪደርስ ድረስ ማአት የሚቀመጡ ለቢዝነስ የሚሰዉ በመሀል ሆኖ ከሰዎችም ገንዘብ ለማግኘት የሚያደርጉባቸው መንገዶች ስለሆኑ በጣም ትክክለኛ ያልሆኑ ሊንኮች አሉ እና በዛ መሀል ነው እንግዲህ ብዙ ሰው የመረጃ ጥረት የሚያጋጥመው። ዋናው ነገር የሚመስለኝ እኔ መጀመሪያ መማር የሚፈልጉትን ፕሮግራም ምን እንደሆነ ለይተው ካወቁ ያንን ፕሮግራም ያንን ስፔሲፊክ ፕሮግራም ኦንላይን ገብተው በሚፈልጉበት ሰዓት የዩኒቨርሲቲ ዝርዝር ይመጣል። ከዛ በኋላ ቀጥታ የዩኒቨርሲቲውን ቀጥታ ድረገጽ ለማግኘት ዩኒቨርሲቲን ሰርች ማድረግ ነው። ዩኒቨርሲቲውን ዌብሳይት ገብቶ ዩኒቨርሲቲ ዌብሳይታቸውን ስታዩ ብዙ ጊዜ ትክክለኛ መሆን አለመሆኑን መረጃውን ለማየት ግልጽ ነው። ዩኒቨርሲቲዎች የራሳቸው ስታንዳርድ ስላላቸው ለመለየት ብዙ ከባድ አይደለም። ከዛ ደግሞ ሁልጊዜ መጨረሻ መረጃ ለሚፈልግ ሰው ብለው ኢሜል አድሬስ ያስቀምጣሉ ኢንፎርሜሽን ለሰው የሚሰጡበት። በዛ ኢሜል አድሬስ ለተኛ ስቴፕ ደግሞ ታማኝነቱን ለማረጋገጥ ለጻፉልሽ እዛ ባስቀመጡት ኢሜል አድሬስ ላይ ኢሜል ትጽፊላቸዋለሽ እንትና አባላለው ከዚህ ሀገር ነውና ስለዚህ ፕሮግራም ዝርዝር ሁኔታ ዝርዝሩን የትምህርት ቤቱን ሁኔታ ለማወቅ ፈልጌ ነው ብለሽ ኢሜል ስትጽፊ ከተኛዎቹ ዩኒቨርሲቲዎች ሁሉ ኢንፎርሜሽናቸውን ሪስፖንድ ያደርጋሉ። ይመልሱበት ቀናት ሊለያይ ይችላል ግን በኢሜል ኢንፎርሜሽኑን ማግኘት ትችያለሽ። ከዛ ፈርደር ደግሞ ለማረጋገጥ ማድረግ የምትችው አሁን እንግዲህ በጣም የሶሻል ሚዲያ የማህበራዊ ድረገጽ ጊዜ በጣም እየጨመረ ስለሆነ በፌስቡክም በሊንክዲንም ከብዙ ሰዎች ጋር መገናኘት እንችላለን እና የመረጥናቸው ዩኒቨርሲቲዎች የሄዱ ተማሪዎችን ልታገኝ ትችያለሽ ወይ እዛ አካባቢ የሚያውቁት ሊንክ ያላቸውን ሰዎች። ስለዚህ እነዛን ሰዎች ደግሞ አፕሮች አድርገሽ ስለዛ ዩኒቨርሲቲ ራሳቸው ከገቡ በኋላ የሚያውቁትን ሰዎች ደግሞ መረጃ በመጠየቅ ታማኝነቱን እሱን አንድ ዙር ታማኝነቱን ለማረጋገጥ በዛ መሄድ ይቻላል። ከዛ የአቶ ቦጋለ ያው የዋተር ኢንጂነሪንግ ስፔሲፊክ እኔ ፊልዴ ስላልሆነ ምናልባት አሁን መመለስ ላልችል ይችላለሁ። ግን እንዳልኩት በአጠቃላይ ሀሳቡ ምንድን ነው? መማር ስለምትፈልጊ ነገር ግልጽ የሆነ ሀሳብ ካለሽ ይሄንን ነው መማር የምፈልገው ከሱ አፊት ከሱ መጀመር ትችያለሽ። በእንደዚህ ፕሮግራም ማስተርስ ከሆነ ማስተርስ ፕሮግራሞች የት ማግኘት ይችላለሁ? ከዛ ያው ውሳኔውን እያጠበብ ትሄጃለሽ። አውሮፓ ሀገር ነው የሚቀለው አሜሪካ ሀገር ነው የሚቀለው ከሚመጣልሽ ዝርዝር እየገባሽ ዩኒቨርሲቲዎቹን እያየሽ ኢሜል አድሬሳቸው ላይ ኢሜል እየጻፍሽ ያው ስራ ይጠይቃል ከሁሉም ጋር ኮሚኒኬት አድርጎ ላንቺ የሚሆነውን ላንቺ የምትፈልጊውን ፊልድ ከዛ ደግሞ በምትፈልጊው ስኮላርሺፕ መጠን የሚገኘውን ዩኒቨርሲቲ ለማግኘት። ያው መሀል ላይ ያሉ ሰዎች ይህንን ፕሮሰስ ለማቅለል ነው ብዙ ሰዎች እንደ ቢዝነስ አድርገው የሚሰሩት። ግን ማንም ሰው ከቤቱ ሆኖ ኢንተርኔት ካለው እነኝን ኢንፎርሜሽኖች ማግኘት ይችላል።
አመሰግናለሁ ዶክተር፣ ጥሩ አድርገሽ ነው የገለጽሽው። ግን ደግሞ እንደውም አንድ የፌስቡክ አስተያየት ሰጪም የጠየቁት ጥያቄም አለ። ከሱ ጋር አቶ ተስፉ ገብረህይወት ይሰኛሉ። በዩናይትድ ስቴትስም ሆነ በአውሮፓ እኛም ሰፋ እናርገውና ስፖንሰር እንዴት ማግኘት ይቻላል ነው ያሉት። ምክንያቱም ብዙ ጊዜ እነዚህ አይነት ሊንኮች ላይ ሲገባ የሚያስቀምጡት የዋጋ ተመን አለና ነፃ የትምህርት ዕድል ቢያንስ ግማሹን እንኳን የሚችል ሆኖ የሚሄድበት ወይም የተማሩ እየሰሩ የሚከፍሉበት አማራጮች መሆናቸውን እንዴት መለየት ይቻላል? የስፖንሰር አማራጮችስ ምንድናቸው የምትጠቅሙ ካለ?
ኦኬ፣ ይሄ ጥሩ ጥያቄ ነው። በውስጡ በጣም ብዙ ነገር ማንሳት እንችላለን። አንደኛ በጣም ብዙ ሰው ለምሳሌ አሁን እኔም የሄድኩበት አይነት አይቪ ሊግ የሚባሉ ትምህርት ቤቶችም ወይም አውሮፓ አሜሪካን ሀገር ሲባል ኦፍ ኮርስ የሚያስቀምጡት ብር ትክክለኛ ብር ነው። የዩኒቨርሲቲዎቹ ያስቀመጡት ተመን ነው። በእነሱ ሲስተም ያወጡት ኮሌጅ በጣም ውድ ነው። ውጭ ሀገራት እንደኛ ሀገር እንደለመድ ነው የመንግስት ሆስፒታል የመንግስት መስሪያ ዩኒቨርሲቲዎች ላይ በነጻ እንደምንማረው አይደለም። ግን ያንን ደግሞ ስኮላርሽፕ ማግኘት የተለያዩ መንገዶች አሉት። አንደኛ እንደ የዩኒቨርሲቲ ይወሰናል። አንዳንድ ዩኒቨርሲቲዎች በጣም ብዙ በጀት አላቸው ከተለያየ ሀገራት ለሚመጡ በራሳቸው መስፈርት መሰረት አወዳድረው ይሄንን መስፈርት ለሚያልፉ ሰዎች እንሰጣለን ብለው የሚይዙት በጀት ትልልቅ የሆነ ዩኒቨርሲቲዎች አሉ። አንዳንድ ዩኒቨርሲቲዎች ደግሞ ዌብሳይታቸው ላይም ድረገጻቸው ላይ በግልጽ ያስቀምጣሉ በጣም ሊሚትድ በጀት ነው ያለን በዚህ ቀድሞ አፕላይ ላደረገ ወይም ኤክሰፕሽናሊ የአፕሊኬሽን ዶክመንቱ በጣም ኤክሰፕሽናል የሆነ ዶክመንት ላለው ሰው ነው የምንሰጠው ብሎ ስለሚያስቀምጡ አንደኛ ያው የማግኘት ያለማግኘትሽን ቻንስ ለማወቅ እነዚህ ኢንፎርሜሽኖች ማግኘቱ በጣም አስፈላጊ ነው። ቀጥሎ ያንቺ ዶክመንት ነው ማተር የሚያደርገው። እኛ አሁን እዚህ በጣም ማንሳት የምፈልገው በጣም ብዙ ጊዜ ከኢትዮጵያ አፕላይ የምናደርግ ሰዎች የሰራነውን ስራና አፕሊኬሽናችን ይሄ ሲቪ የምንለው ሬዚሜውን ከዛ ዩኒቨርሲቲዎች የሚጠይቁት ደግሞ ስለ ራሳችን መጻፍ ያለብን ኤሴ አለ ፐርሰናል ስቴትመንት የሚባል ማን እንደሆንሽ ምን ሰርተሽ እንደመጣሽ እስከዛሬ ድረስ ነው ወደፊት ምን መስራት እንደምትፈልጊ የሚጻፈው ላይ ራሳችንን በደንብ የመግለጽ እና የሰራነውን ነገር ጥሩ አድርጎ ኤክስፕረስ የማድረግ ችሎታችን ብዙም የዳበረ ስላልሆነ እሱ በጣም ውድድር ላይ በጣም ወደ ላይ ጎልተን እንዳንወጣ የሚያደርገው እሱ ነው። በጣም ብዙ ሰው ትልልቅ ስራ ሰርቶ ትልልቅ ሪኮግኒሽን ማግኘት የሚችል ስራ የሰሩ ሰዎች እነኚህ ትንንሽ የምንላቸው ስኪሎች ላይ በደንብ ራስን ኤክስፕረስ ማድረግ ጥሩ አድርጎ መጻፍ ለምን መማር እንደምንፈልግ በተማርነው ትምህርት ወደፊት ምን ማድረግ እንደምንፈልግ ጥሩ በሆነ ምክንያቱም ቀጥታ ዩኒቨርሲቲዎች አያገኙንም። ኢንተርቪው የለበትም ፕሮሰሱ በላክንላቸው የወረቀት ዶክመንት ስለሆነ የሚያመዛዝኑን ራሳችንን በዛ ዶክመንት ውስጥ ምን ያህል ኤክስፕረስ አድርገናል የሚለው ስኮላርሽፕ ማግኘት አለማግኘት ቻንሳችንን በጣም በትልቁ ዲተርማይን ያደርገዋል። ከዛ ቀጥታ ከትምህርት ቤቶቹ ውጭ ደግሞ ሌሎች አማራጮች አንዳንድ ድርጅቶች አሉ። ለምሳሌ እነ ማስተርካርድ ፋውንዴሽን የተለያዩ ፋውንዴሽኖች ከኮሎምቢያ ዩኒቨርሲቲ ጋር አብረው ሆነው በዚህ አመት 10 ተማሪ ወይ የሆነ ያህል ተማሪ ስፖንሰር እናደርጋለን ይላሉ። ስለዚህ ቀጥታ ከዩኒቨርሲቲዎቹ ጋር ሳይሆን እነዚህ አይነት ፕሮግራሞች ብዙ እንደውም ኢትዮጵያውያን የሚሄዱበት ኢንግላንድ ለምሳሌ ቼቭኒንግ ስኮላርሺፕ የሚባላል በሱ አሁን ስኮላርሺፕ ቀጥታ ከዩኒቨርሲቲ ጋር አይደለም ዲል የምታደርገው ከጎን ቼቭኒንግ የሚባለው ልክ እንዳልኩሽ እንደ ማስተርካርድ አይነት ሶስተኛ ፓርቲ ናቸው ከዩኒቨርሲቲዎች ጋር ዲል አድርገው ለተወሰኑ ተማሪዎች ስኮላርሺፕ ፕሮቫይድ የሚያደርጉ። ስለዚህ የተለያዩ መንገዶች አሉ። በጣም ብዙ እንግዲህ መረጃዎች የሚገኙት ኦንላይን ስለሆነ አክቲቭሊ ፌስቡክም ላይ ሊንክድንም ላይ ፎሎ የምናደርጋቸው ሰዎች እንደዚህ አይነት መረጃዎችን ብዙ ጊዜ ፖስት የሚያደርጉ ሰዎች እንደ አይነት ገጾችን ፎሎ በማድረግ አክቲቭሊ ወይንም ደግሞ ዌብሳይታቸው ላይ በየጊዜው አዳዲስ መረጃ ሲመጣ እንዲደርሳቸው ሰብስክራይብ አድርጉ የሚለው ላይ ኢሜል አድሬሳቸውን እያስገቡ ቢያደርጉ እንደዚህ አይነት ኦፖርቹኒቲዎች ሲመጡ ቶሎ ቶሎ መረጃው እንዲደርሳቸው ይደረጋል። የመጨረሻው አማራጭ ደግሞ የተወሰነ ያህል ፐርሰንት እንዲሆን ስኮላርሺፕ የተገኘው እዚህ ከተመጣ በኋላ ብዙ አማራጮች አሉ። ከጎን ስራ እየተሰራ መማር ይቻላል። ብድር ተወስዶ መማር ይቻላል። አንዳንድ ሰው እንደኛ አስተሳሰብ ነው አንዳንዴ መጥቶ በቃ አራቱን ማመት ጨርሼ እንጂ እዚህ ሰው በጣም ፍሌክሲብል ነው። ጋፕ ይር የወሰዱ ሰው ፋይናንሻሊ ራሱ ካስተካከለ በኋላ መመለስ ይችላል እና አንድ ቀጥታ መንገድ የለውም። ሁለት ሶስት አራት መንገዶች አሉ። ለራስሽ የሚሆነው ከሱ መምረጥ ትችያለሽ።
እሺ ዶክተር በጣም ነው ማመሰግነው። እንግዲህ እነዚህ ጥያቄዎች አብዛኞቹ ከኢትዮጵያ የመጡ በመሆናቸው እንዴት ላመልከት ከሚለው ጋር ስለሚያያዙ ነው የምንነሻችን የነበረው። እኔና አንቺ ለመነጋገር ስናስብ ደግሞ እዚህ ሀገር ልክ እንደመጡ ምን ማድረግ ይችላሉ? መገንዘብ ምን አለባቸው? ከራስሽ ተሞክሮ ማያይዘሽ እንድትነግሪኝ በሚለው ነበር እዚህ ይሄንን ውይይት ስናቀድ ያቀረውና ወደሱ እንመለስ። እንግዲህ ከኢትዮጵያ የትምህርት ድል አግኝተው የሚመጡ ተማሪዎች ወደዚህ አገር ሲመጡ በአብዛኛው ግርም ይሏቸው ነገሮች ወይም ደግሞ የሚያጋጥሟቸው ተግዳሮቶች ምንድናቸው? ከራስሽ ተሞክሮም ጋር አያይዘሽ አጠራርቀሽ ንገሪኝ።
እሺ እንግዲህ ያ መቼ መጣሽ የሚለው ይወስነዋል መሰለኝ። ብዙ ሰው ወይ ሃይ ስኩል ጨርሶ ወይም ደግሞ ለከኔ እንደመጣውት ለማስተርስ ፕሮግራም አንደር ግራጁዌት ዲግሪሽን ኢትዮጵያ ሰርተሽ ለመጣ ሰው ብዙ ኑሯችን ኢትዮጵያ ከነበረ እዛ ካለው ማህበራዊ ኑሮ ጋር ከብዙ ቤተሰብ ከብዙ ማህበረሰብ ብዙ ጓደኛ ጋር ለምደሽ መጣሽ እዚህ በብዛት ግል ወይም ራስ ተኮር አይነት ካልቸር ነው ያለው። ሰው ብዙ ነገር በራሱ ነው የሚያደርገው። ኢትዮጵያ እንደለመድሽው አይነት በጣም ብዙ ሶሻል ሰርክል ላታገኚ ትችያለሽ እና ያ ካልቸር የሚቀየረው ካልቸራል ሾክ ይሉታል እዚህ እሱ በጣም ግርም የሚል ነገር ነው። እኔ በጣም ተግባቢ ነኝ ብያስብ ነበረ ከመምጣቴ በፊት። እዚህ ከመጣሁ በኋላ ግን በጣም ከባድ ሆኖ ነው ያገኘሁት። የለመድሽ ነገር ኮምፕሊትሊ የለም። ጓደኛ ማፍራት ቀላል አይደለም። በጣም ብዙ ዲፍረንስ አለሽ ከሰው ጋር እና እሱ አጀስትመንት ላይ ትንሽ ከባድ ነገር ነው። በጣም ብዙ ሰው ከአጀስትመንት ጋር የሆነ የለመድሽ ቦታ ሲቀየር ከለውጥ ጋር ተያይዞ የሚመጣ ጭንቀት ለአንዳንድ ሰዎች በደንብ ማኔጅ ካልተደረገ እስከ አይምሮ ህመምም የሚያደርስባቸው የተለያዩ ሰዎች አሉና ይሄ ካልቸራል ሾኩ ቀላል አይደለም። ቀድመሽ መዘጋጀት ያለብሽ ራስሽን ማዘጋጀት ያለብሽ ከመጣሽ በኋላ ኢንተንሽናል ሆነሽ አንቺን የሚመስሉ ሰዎችን ለራስሽ የሚሆን ሰፖርት ግሩፕ መፈለግ አለብሽ። ሌላ በጣም ማንሳት የምፈልገው ሌላው ብዙ ሰው በተለያየ መንገድ ብሎታል አገር መቀየርን ከሱ ጋር ያሉትን ትንንሽ ግር የሚሉ ነገሮችን ከማንሳት ስፔሲፊክ ለትምህርት እያወራን ስለሆነ የኢትዮጵያ ትምህርት ሲስተም እና የውጭ ትምህርት ሲስተም የለመድነው በጣም ይለያያል። በኢትዮጵያ ትምህርት ሲስተም የትምህርት ዶክመንት ይሰጥሻል። ሙሉ በሙሉ ታነበለሽ ትሸመድጃለሽ። የምትጠየቂ የሸመደርሽው ነው ትወጫለሽ። ጥሩ ማንበብ ይቻለ ጥሩ መሸብደድ ይቻለ ሰው አካዳሚክ ላይ ጥሩ መስራት ይችላል። ወይ ዳሽሙላ ነው ወይ እውነት አስተስ ነው ወይ አትሙ ተብለን ነው የለመድ ነው። እዚህ ስትሉ ዲስክሪፕቲቭ ለርኒንግ ነው ኢትዮጵያ ውስጥ የለመድነው ያነበብሽውን ዲስክራይብ ማድረግ። እዚህ ከአስተሳሰብ ጋር ነው አናሊቲካል ነው ምን አነበብሽ ሳይሆን ካነበብሽ ምን ተረዳሽ ከዛ አንቺ ምን ታስቢያለሽ ነው። እኔ ሜዲካል ስኩል ጥቁር አንበሳም ስማር ከዛ በኋላ ሃይ ስኩልም እያለሁ ካቴድራል እያለሁ አንቺ ምን ታስቢያለሽ ተብዬ ተጠይቄ አላውቅም። ወረቀቱ ምን ይላል ወር ያነበብሽ ምንድነው ነው። እዚህ ስትመጪ ዲፊኩልቲ የሚሆነው የምታነቢያቸው ነገሮች ትንንሽ ሊሆኑ ይችላሉ። የአሜሪካ ትምህርት በጣም ቀላል ነው ሊባል ይችላል ግን አንቺ ምን ታስቢያለሽ ያነበብሽውን ዲፐር ሌቭል ገብተሽ ከነገሮች ጋር አናላይዝ አድርገሽ እሱን መጻፍና ያንቺን አርጊመንት የራስሽን ድምጽ ማውጣት ሌላ አይነት ስኪል ይጠይቃል። በጣም ብዙ ኢትዮጵያውያን ወይም ሌሎችም ኢንተርናሽናል ስቱደንት ከተለያየ ሀገር ከሚመጡ ጋር አወራለሁና እሱን ሽፍት ማግኘት ነው በጣም ትልቁ ነገር። ቋንቋ ማወቅ ማለት ንግግር ብቻ አይደለም፣ ማንበብ፣ መጻፍ፣ አናላይዝ ማድረግ ነው ትልቁ ስኪል። እና ይሄ እጅየት የትምህርት ስርዓት አቀያየሩ ብዙ ሰዎችን ድሮ ጎበዝ ነበርኩኝ እኮ አይደለሁም እንደሚል ዳውት ውስጥ የሚከታቸው ቴክኒኩ ሽፍት ማድረጉ ነው። እና ራሳችንን እሱን በጣም ትሬን ማድረግ አለብን።
እሺ የመጨረሻ ጥያቄ ነው የሚሆነው። እንግዲህ ሰዓትም እያለቀ ስለሆነ ከዚህ በኋላ 2 ደቂቃ አለሽ ብሎኛል ፕሮዲሰሪ። ነጥሮ ለመውጣት ተወዳዳሪ ለመሆን እንዲሁም ደግሞ ኑሮና ህይወትን ለማቻቻል ምን ማድረግ አለባችሁ ትያለሽ? እንዴት ተመጡ በኋላ?
አዎ ያው ኢትዮጵያ እየታወቀን በጣም ሃርድ ወርከር ነን ጉብዝናና ጠንክሮ መስራት ላይ ምንም ችግር የለም። ሶፍት ስኪሎች ላይ ግን ኔትወርክ ማድረግ ሁሉም ሰዓት ላይብረሪ ውስጥ ብቻ ሳይሆን ስፔንድ ማድረግ የተለያዩ ሶሻል ጋዘሪንጎች ሲኖሩ አክቲቭሊ ሄዶ ከሰዎች ጋር ኔትወርክ ማድረግ ከትምህርት ውጪ መተዋወቅ ከትምህርት ውጪ ያሉ አክቲቪቲዎች አሉ፣ የተለያዩ ሶሻል ክለብስ ፓርት ታይም መስራት የምትቻቸው እነሱ በጣም ትልልቅ ሊንክ ከለስራም ወደፊትም ከሰዎችም ጋር የሚያስተዋውቁሽ ኤክስትራ ካሪኩላር አክቲቪቲዎች ስለሆኑ እነሱ ላይ በደንብ አክቲቭሊ መሳተፍ፣ ንቁ ሆኖ መረጃዎችን በጣም ማወቅ፣ ሰው ፕሮአክቲቭሊ ስራም አፕላይ ለማድረግ ከዛ በኋላም ላሉ ለተለያዩ ነገሮች ቀድመው ነው ነገር መረጃ የሚደርሳቸው እና ከሰዎች ጋር በምትተዋወቂበት ኤክስትራ ካሪኩላር አክቲቪቲ ሶሻል ግሩፕሽን ባሰፋሽ ቁጥር እነኚህ መረጃዎች አንቺ ጋር ቶሎ ስለሚመጡ ነገሮችን ቀድመሽ ትማልቻሽ። መጨረሻ የኢንተርቪው ስኪል ራስን በደንብ ማለማመድ፣ ኦንላይን ብዙ ሶርሶች አሉ ኢንተርቪው ላይ እንዴት መመለስ እንዳለብን፣ እሱ ላይ ደግሞ ራስን በደንብ ትሬን ማድረግ።
እውነት ነው ዶክተር ውብርስ፣ በተለይ ደግሞ ይሄ መጨረሻ ላይ ያነሳሻቸው እነዚህ ቀላል ክህሎቶች የሚባሉት ራስን መግለጽ፣ ሀሳብን መግለጽ እና የተለያዩ ቡድኖች ውስጥ መሳተፍ በወደፊቱ ህይወት ስራ ራሱ ሲቀጠሩ ምን አይነት ነገሮች ላይ ተማሪ ሆነ ምን አይነት ክለቦች ላይ ተሳትፈሃል ከነዚህ ቡድኖች ጋር ተገናኝተሃል የሚሉትም ነገሮች በስራ ዓለምም እንጠየቃለን እኛም ስራ ላይ ያለን ሰዎችና እንዴት እንደሚጠቅም በህይወት ተሞክሯችን ያየነው ነገር ነው። ዶክተር ውብርስ ተስፋዬ እንግዲህ በአለም አቀፍ ደረጃ ክብር ካለው በአይቪ ሊግ ትምህርት ቤት ውስጥ ከሆኑት አንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ህግ ተማሪ ናት። እስካሁን ድረስ ከጋቢና ቪኦኤ አድማጮች ጋር ቆይተሽ አብረሽን በመሆን ስለ ተሞክሮሽ ስለ ልምድሽ እንዲሁም ደግሞ ነጻ የትምህርት ዕድል እንዴት እንደሚገኝ ስላካፈልሽን እጅግ አብዝተን እናመሰግናለን። ወደፊትም ደግሞ እንጋብዝሻለን። ይሄ ነገር ሰፋ ያለ ነው፣ ብዙ ጥያቄ ያለው ሰው አለና ወደፊትም ትመጭልናለሽ ብለን ተስፋ እናደርጋለን። ስለነበረን ቆይታ በጣም ነው የማመሰግነው።
በጣም አመሰግናለሁ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። መሰናዷችን ይቀጥላል። ኢትዮሳት ላይ በሳተላይት እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ እና የድረገጻችን ላይ ቪኦኤ አምሃሪክ ዶት ኮም ላይ ታገኙናላችሁ። ዝግጅቶቻችን በየዕለቱ ከምሽቱ 2 ሰዓት እስከ 2:30 በኢትዮጵያን ሰዓት አቆጣጠር ይተላለፋሉ። በመቀጠል ደግሞ የምንሻገረው በትላንትናው ምሽት ወደ ጀመርነው መሰናዶ ነው። በትላንትናው ምሽት ሀብታሙ ስዩም በዓለም አቀፍ የእግር ኳስ ፌዴሬሽን የካታር ዓለም ዋንጫ እንዲታደሙ እድል የተሰጣቸው ኢትዮጵያን አባትና ልጅን አስተዋውቀናል። አባት ቴድሮስ ባጫ በኢትዮጵያውያን ስፖርት ቤተሰብ ዘንድ የሚታወቅ የሬዲዮ መሰናዶ አቅራቢ፣ ገጣሚና የበጎ አድራጎት ስራዎች ተሳታፊ ነው። ልጅ ዳግማዊ ቴድሮስ ደግሞ በፕሮፌሽናል የእግር ኳስ ተጫዋችነት ለመግፋት ያለመ ታዳጊ ነው። ዘገባው ይቀጥላል።
እንግዲህ የኔ ትልቁ ግቤ ዳጊ አንድ አመት ልደቱ ሲከበር በርካታ የጓደኞች እግር ኳስ ተጫዋቾች ነበሩና በአጋጣሚ ቀኑ ግንቦት 26 ነበረ ቀኑና ደቡብ አፍሪካ ከኢትዮጵያ በምትጫወታለች እዛ ደቡብ አፍሪካ ላይ እና አንድ ኩል ወጣንበት ለዓለም ዋንጫ ማጣሪያ የምንጫወትበት ጨዋታ ነው ቀኑ ማለት ነውና በዛ አጋጣሚ የነበሩት ተጫዋቾች እኔ ጋር መጥተው ማልኳቸው የዛሬ 20 ዓመት ጠብቁት ከ20 ዓመት በኋላ ዳጊ ፕሮፌሽናል ተጫዋች ሆኖ አገሩን የሚያስጠራ ጎበዝ ተጫዋች ይሆናል እላቸው ነበርና ያው እነሱ ይዝቃሉ። ምክንያቱም እነሱን ፍላጎት አታውቂም ምናምን ይሉኝ ነበር። ግን እግዚአብሔርም የልቤን መሻት አልነሳኝም ብዬ አስባለሁ። ማለት ብዙ ሰዎች እንደው እዚህ ጋር መናገር የምፈልገው ለምን ታስገድደዋለህ አስገድደው ነው ይላሉ። መቼስ እኔ እንደ አባት አስገድጄ ዘራፊ ከማደርገው አስገድጄ አልባሌ ቦታ ውስጥ እንዲውልቅ ከማደርገው አስገድጄ ጥሩ በስፖርት የታነጸ ስነ ምግባሩን የተላበሰ ጨዋ ጥሩ ኢትዮጵያዊ መፍጠር ቀላል አይደለም እና ይሄ ሁሉ አመታት ከሱ ጋር ሱልቅ ስነሳ ነው ያ የቆየው ማለትውና ትልቁ ግባችን እንግዲህ የሚጠጥለው 4 አመት እንደኔ መሻት በ16 ወይ በ17 አመቱ ፕሮፌሽናል ኮንትራክት ይፈርማል ብዬ አስባለሁ። ያ የሱ ጥንካሬ ነው። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እዚህ ድረስ አድርሽዋለሁ። ከዚህ በኋላ የሱ ትልቅ አቅም ወጥቶ ከተጫወተ በአውሮፓ ትልቅ ክለቦች ይገባል ብዬ አስባለሁ። ይህንንም እናደርገዋለን ብዬ አስባለሁ። የአክስ አምስተርዳም ፎቶ ይዘን በየስቴዲየሙ እየዞርን ነው። ይህን ያደረግንበት ትልቁ ምክንያት ደግሞ አውሮፓ ውስጥ በጥሩ ታለንቶችን እና ጥሩ የሚያሰለጥኑት አክስ ስለሆነ ቁጥራን ደምሰለ ሆነ ያገኘናቸው ሰዎች ሁሉ በጣም እየተገረሙ ነው። ብዙ ፎቶ ያነሱ ወደ ኢንስታግራም ላይ የለጠፉን ነው። ትራፊኮችም እናገራቸዋለን ብሏል። ስለዚህ ባጭራም ጊዜ ውስጥ ዳርባት እንግዲህ እግዚአብሔር ፈረዳን በዚህ አንድ ወር ውስጥ የዓለም ዋንጫ ሲያልቅ ድረስ ሰርፕራይዝ ይኖረኛል ብዬ አስባለሁ። ምክንያቱም ጸሎት እያደረግን ነው፣ ብዙ ሰዎችን እያናገርን ነው። እግዚአብሔር የሚረዳን ከሆነ እና አያክስ የሚቀበለው ከሆነና የስልጠና እድል የሚሰጠው ከሆነ በእርግጠኝነት ዳግማዊ እንደማያሳፍረኝ እንዲሁም ባለው ጥሩ ችሎታ ውጤታማ እንደሚሆን ተማመናለሁ።
አሁን ደግሞ ከዳግማዊ ጋር ትንሽ ቆይታ እንዳደረግ ፍቀድልኝና ስለነበረው ቆይታ ላናግረው።
በጣም አመሰግናለሁ አጠገቤ ነው።
ሰላም ዳግማዊ፣ እንዴት ነህ?
ሰላም እግዚአብሔር ይመስገን።
የኳታሩ የዓለም ዋንጫ እንዴት ነው? እስካሁን ድረስ የነበረው ቆይታ ምን ይመስላል?
እንግዲህ ከመጣሁባቸው ጊዜዎች በጣም ደስ ብሎኛል። ኳታር ባለሁበት ጊዜ የገጠሙኝ ብዙ ነገሮች አሉ። በጣም ደስ ይላል። ጥሩ ሀገር ነው። በጣም ይገርማል። በጣም በስራመት ብዙ ነገር ሰርተዋል እና በጣም ይገርማል። እዚህ ጋር መጣሁ በኋላ ብዙ ትላልቅ ጨዋታዎችን አግኝቻለሁ። ኦልሞስት ሁሉንም በማለት የሚቻል ሁኔታ በርካታ ጨዋታዎችን ተመልክቻለሁ። አንዳንድ ጊዜ እኩል ሰዓት ምናምን ሲሆን በሚሰጠው በጣም ብዙ ሁሉንም ጨዋታ በማለት የሚቻል ሁኔታ ተመልክተናል። ጥሩ ጊዜ እያሳለፍን ነው። ትሬኒንግም እየሰራሁ ነው። ያው ጠንክሮ ወደ ትልቅ ደረጃ ለመድረስ ይጠበቅብኝን ሁሉ ነገር እያሟላሁ ነው።
እስካሁን ድረስ ካገኘሃቸው ተጫዋቾች በጣም ያስገረመህ የትኛው ነው? በርካታ ተጫዋቾችን እንዳየህ በፌስቡክ ገጽ ላይም አይቻለሁኝና የትኛውን ማግኘትህ የበለጠ አስደሰተ?
ካርሎስንና ሮናልዶን በማግኘቴ በጣም ደስ ብሎኛል። ትልቁ ሮናልዶን የብዙ ሰዎች ትልቅ አይከኖች ናቸው እና የኔም ትልቅ አይከኖች ናቸው። ለመሰለክ ጠንክሮ ሰርቶ ትልቅ ደረጃ የደረሰን ሰው አይቶ መስረት እሱ ራሱ ትልቅነት ነው። እኔም እንደነሱ ትልቅ ደረጃ እንደሚደርስ ደግሞ ልብ ያውቀዋል።
በጣም ደስ የሚል ነው። እነዚህ ሁለት ተጫዋቾች በዓለም የእግር ኳስ ታሪክ ውስጥም ትልቅ ስፍራ ያላቸው ስለሆነ እነሱ ማግኘት በእርግጥም እድለኛ ነህ። ዳግማዊ፣ ስለ እግር ኳስ ፍቅርህ ንገረኝ። አባትህ ቴዎድሮስ የእግር ኳስ አፍቃሪ ነው። አንተስ ከእግር ኳስ ጋር ያለህን ግንኙነት እንዴት ታየዋለህ? ስለ እግር ኳስ ምን ታስባለህ?
አዎ፣ እንደምታውቁት ብዙዎቻችሁ አባቴ ትልቅ እግር ኳስ በጣም ይወዳል። እግር ኳስ ትልቅ ባለሙያ ነው። እኔም እንዳጋጣሚ ደግሞ በጣም እግር ኳስ ወደድኩኝ፣ መጫወትም ጀመርኩ። እነዚህም ትልልቅ እድሎች መጡልኝ። ይሁን ላይ ሆነው በአባቴ ጥረት ነው እና አባቴን በጣም አመሰግናለሁ፣ እወድሃለሁ ለማለት ፈልጋለሁ።
ዳግማዊ፣ አሁን ስንተኛ ክፍል ላይ ትገኛለህ? የመጪ ዘመን ህልምህስ ምንድን ነው?
አሁን ስምንተኛ ክፍል ላይ ነኝ። በጊብሰን ስኩል ሲስተም እማራለሁ። ትልቅ ትምህርት ቤት ነው። አመሰግናለሁ ለማለትም እፈልጋለሁ። የትምህርት ቤቱ ባለቤትም እዛ ውስጥ ለሚያደርጉልኝ አስተማሪዎችም ለሁሉም አመሰግናለሁ ለማለት እፈልጋለሁ። ወደፊት ትልቅ ኳስ ተጫዋች መሆን እፈልጋለሁ እሆናለሁ ብዬ አስባለሁ። እና በትምህርቱ ደግሞ ትልቅ መካኒካል ኢንጂነሪንግ ትልቅ መኪና ካምፓኒ ይኖረኛል ብዬ አስባለሁ።
ህልምህ እንዲሳካ እመኝልሃለሁ። ዳግማዊ፣ ከመለያየታችን በፊት እስካሁን ከጠየቅኩ ሁሉ ከባዱ ጥያቄ ነው፣ የዘንድሮን ዋንጫ ማን ያሸንፋል?
እኔ ክርስቲያኖ ሮናልዶ አድናቂ ነኝ። ፖርቱጋል ታሸንፋለች ብዬ አስባለሁ።
ቴዎድሮስ ልጠይቀው፣ ቴዎድሮስ ማንም ያሸንፍ ይመስላል?
እኔ ያው ገናም ስንመጣ ከአዲስ አበባ እኔ አርጀንቲና ዋንጫ ትበላለች ብዬ አስቤ ነው የመጣሁት። ዳጊም ፖርቱጋል ትላለች ብሎ ነው የመጣው። ምናልባት ለዋንጫ ይደርሳሉ ብለን እንገምታለን፣ ያው የተለያየ ምድብ ላይ ስለሆኑ። ግን ከፊት ለፊት ያለው ሆላንድ ደግሞ ጠንካራ ቡድን ነው። እኔ ያው ኖርማሊ የሆላንድ አድናቂ ነኝ እና የኔዘርላንድ አድናቂ ነኝ። ግን ምናልባት ከባድ ፈተና ነው የሚገጥማቸው። ምናልባት ያንን የሚወጡ ከሆኑ አርጀንቲና ከፖርቱጋል ገደርሳትን ብዬ አስባለሁ። ምክንያቱም የዚህ አሸናፊ ከፖርቱጋል በኋላ ብራዚልን ነው የሚያገኙት። እንግዲህ ለአርጀንቲና ሰጥቻለሁ፣ ዳጊ ለፖርቱጋል ሰጥቷል። እንግዲህ የምናየው ይሆናል ማለት ነው።
እጅግ በጣም ደስ ይላል። የማንኛው ግምት እውን እንደሚሆን ከጥቂት ቀናት በኋላ እናያለን። ቴዎድሮስ ባጫ፣ እንዲሁም ደግሞ ዳግማዊ ቴዎድሮስ ስለ እግር ኳስ፣ ስለ ዓለም ዋንጫ፣ በአጠቃላይ ደግሞ ስለ አባትና ልጅ የእግር ኳስ ፍቅርና ጉዞ የሚሰማችሁን ስላጋራችሁን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁ እንመኛለን። በጣም አመሰግናለሁ ሁለታችሁ ነው።
በጣም አመሰግናለሁ። ለመጨረሻ አንድ እድል መልእክት ብቻ ለማስተላለፍ ማስተላለፈው መልእክት ምንድን ነው? ሁሉም ሰው ቤተሰብ ሲደመር ሀገር ይሆናል። ገባ? የቤተሰብ ድምር ውጤት ነው ሀገር የሚሆነው። እና ሁላችንም በተሰማራንበት ሙያ ላይ አንዳንድ ጠጠር መወርወር ከቻለን ውጤታማ የማንሆንበት ምክንያት የለም ብዬ አስባለሁ። እና ብዙ ጊዜ ትምህርት ልጆች ይማራሉ፣ ነገር ግን በትምህርት ብቻ ነው ውጤታማ መሆን ይቻላል የሚባል ነገር ይላል። በተለይ ኢትዮጵያ ውስጥ ማለት ነው። እና ታለንቶች አይከበሩም እንደምታውቀው ከሆነ እና ታለንታቸውን የሚያወጡት እድሜያቸው ዩኒቨርሲቲ ከገቡ በኋላ ነው የሚወጣው። በጊዜ ግን ልጆች ታለንት ካላቸው የሶስት አራት ሰዎች የሙዚቃ ታለንት የስዕል ታለንት ካላቸው ያንን እድል መስጠት ያስፈልጋል። እንደሚተሰማ ማለት ነው መገደብ የለብንም። ወላጆች ከኛ ትምህርት ውሰዱ ማለት ፈልጋለሁ። በጣም ቀርብ ስንሆን ነው ገባ ልጆቻችን ውጤታማ ማድረግ የምንችለው። አለበለዚያ ለፍተ መጨረሻው ገደል ነው የሚሆነው። ያንን ስሜት መጋራት አለብን ብዬ አስባለሁ። ስለዚህ የተሻጋሪ ትውልዶች ድምፅ እንሁን፣ አንተም ሁን ለማለት ፈልጋለሁ ወንድሜ።
በጣም አመሰግናለሁ ቴዎድሮስ። በጣም አመሰግናለሁ በድጋሚ።
እግዚአብሔር ይስጥልኝ።
ተመልካቾቻችን የዕለቱ የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። የደንገረመውና ኤልያስ አስማራ አብረናችሁ ነበርን። ነገ ምሽት እንገናኝ። ጤና ይስጥልኝ።